Voice of America. ህይወቱን ለብዝሃ ህይወት የሰጠ ሳይንቲስት የቀጣዩ ቅንብር ርዕስ ነው። ኢትዮጵያ በየዘርፉ ካፈራቻቸው ታላላቅ ሰዎች አንዱ ናቸው ዶክተር ተወልደ ብርሃን ገብረ እግዚአብሔር። በትግራይ ክልል አድዋ አካባቢ በመትገኝ ሩባ ገረድ በመትባል መንደር ተወልደው በተሰማሩበት ዘርፍ ዓለም አቀፍ ዕውቅናን ያተረፉ ሳይንቲስት ለመሆን የበቁ ናቸው። ዶክተር ተወልደ ብርሃን በህይወት ዘመናቸው በብዝሃ ህይወት፣ በተፈጥሮ ሀብት ልማትና በአካባቢ ጥበቃ መስኮች ብዙ ምርምሮችን አካሂደዋል። የአዲስ አበባና የአስመራ ዩኒቨርሲቲዎች መምህርና መሪ ሆነው በርካታ ምሁራንንም አፍርተዋል። ዶክተር ተወልደ ከምርምር ስራቸው ጎን ለጎን የአካባቢ ጥበቃና የማህበረሰብ መብቶች ግንባር ቀደም ተሟጋች ነበሩ። በዓለም የደህንነት ህይወት ጉባኤዎች 77 ሀገሮችን ወክለው የብዝሃ ህይወት ብዝበዛ እንዳይደርስባቸው ተከራክረዋል። በህይወት ዘመናቸው ላበረከቷቸው አስተዋጽኦዎች አማራጭ የኖቤል ሽልማትን አሸንፈዋል። እንደዚሁም ከተባበሩት መንግስታት የአካባቢ ጥበቃ ተቋም ዩኔፕ የምድራችን ጀግና የተሰኘ ሽልማት ተቀብለዋል። በዛሬው ዝግጅታችን ባለፈው ማክሰኞ በ83 ዓመታቸው ከዚህ ዓለም በሞት የተለዩት የዶክተር ተወልደ ብርሃንን ህይወት እንቃኛለን። ገብረ ሚካኤል ገብረ መድህን እንደሚከተለው አሰናድቶታል።
ዶክተር ተወልደ ብርሃን ገብረ እግዚአብሔር በተለያዩ ዓለም አቀፍ መድረኮች ለአካባቢ ጥበቃና ለማህበረሰብ መብቶች ሲሟገቱ ካጋጠሟቸው ፈተናዎች አንዱን ለኢትዮጵያ ቴሌቪዥን እንዲህ በማለት ገልጸው ነበር።
እኔ በመልማት ላይ ያሉ ሀገሮችን በመምራት የደህንነት ህይወት ህግ ድርድር በሚካሄድበት ጊዜ አስተዋጽኦን አድርጌያለሁ። በዚሁ ምክንያት ነው ቪዛ የከለከሉኝ፣ ምክንያቱም ተቃዋሚዎቻችን ነበሩ።
ዶክተር ተወልደ ብርሃን እድሜያቸውን ሁሉ በተፈጥሮ ሀብት ልማትና እንክብካቤ፣ በብዝሃ ህይወት ምርምርና በአካባቢ ጥበቃ ብዙ ሰርቷል፣ ተሟግቷል። ታላቁ የብዝሃ ህይወት ሳይንቲስት ከተፈጥሮ ጋር የነበራቸው ቁርኝት ከህፃነታቸው ጀምሮ አብሯቸው የኖረ እንደሆነ ልጃቸው ዶክተር ሳራ ተወልደ ብርሃን ይናገራሉ።
ያደገበት መንደር ሄጄ ለማነጋገር እድል አግኝቼ አብሮ አደጎቹን ሳናግራቸው ድሮም ልጅ እያለ እኮ ይሄ ቅጠል ከዚህ ቅጠል ይለያል እያለ መራመር ነበር ይላሉ። እና አዝላ ያሳደገችው አክስታችን ደግሞ የነገረችን ነገር አለ። አንድ ጊዜ ዘር የወሰደ ይዘራል እና ቤት ውስጥ ውሃ እያጠጣ እየተንከባከበ ያበቅላል፣ ያጠናል፣ ይመራመራል፣ ይከታተለዋል ትላለች። እና ጨው ዘራ። አያታችንን ሄደና ጨው ዘራሁኝና አልበቅል አለኝ፣ እንዴት ተደርጎ ነው ጨው የሚዘራው ብሎ ይጠይቃቸዋል። ከዛ ጥቂት ቀናት አይዞ ልጅ ውሃ አጠጣ፣ ውሃ አጠጣው አሉት እና ከዛ ጥቂት ቀናት ውሃ ጠጥቶ እንትን ሲል ጨውን ይዘውና ብለው ጨውን ውሃ ስታረግበት ምን ይሆናል ብለው እንዲያስተውል አደረጉት ትላለች። በአጠቃላይ ከልጅነቱም ጀምሮ ያው ስለ ነገሮች እንዴት እንደሚሰሩ፣ እንዴት እንደሚኖር፣ እጽዋት፣ ተፈጥሮ ያስደስተው እንደነበር ይናገራሉ።
ዶክተር ተወልደ ብርሃን አድዋ አካባቢ በምትገኝ ርባ ገረድ በምትባል መንደር ውስጥ የካቲት 12 ቀን 1932 ዓ.ም ነበር የተወለዱት። የመጀመሪያ ደረጃ ትምህርታቸውን በአድዋ ከተማ ንግሥተ ሳባ ትምህርት ቤት፣ የሁለተኛ ደረጃን ደግሞ በአዲስ አበባ ዊንጌት ትምህርት ቤት ተከታትለዋል። ከዚህ ትምህርት ቤት በከፍተኛ ነጥብ አልፈው በ1958 ዓ.ም ወደ አዲስ አበባ ዩኒቨርሲቲ የገቡት ዶክተር ተወልደ ብርሃን የሚማሩትን ትምህርት ለመምረጥ ተቸግረው እንደነበር በአንድ ወቅት ተናግሯል። ከልጅነት ጀምሮ የነበራቸው ዝንባሌ ግን መፍትሄ ሳይሰጣቸው አልቀረም።
ወደ ዩኒቨርሲቲ ስገባ በየትኛው መስክ ልማር የሚል ጥያቄ አስቸግሮኝ ነበር። በየትኛው መስክ ልሂድ የሚለውን ጥያቄ ራሴን ጠይቄ እንደውም አስተማሪዎችም ይሄን ለመመለስ እንዲያግዙኝ ሞክረው አልቻልንም ያ ምርጫው አንተ ነው ብለውኝ እኔ በመጨረሻ ምናልባት የህፃንነቴ ወቅት አሸንፎ ሊሆን ይችላል ወደ ተፈጥሮ ባህሪው ሄድኩ እና ስነ ህይወትን ወደ ማጥናቱ ሄድኩ።
በ1958 ዓመተ ምህረት ከአዲስ አበባ ዩኒቨርሲቲ በከፍተኛ ነጥብ ሲመረቁ ከአጼ ኃይለ ሥላሴ እጅ የወርቅ ሽልማት ተቀብለዋል። ከዛም በውጭ ሀገር የትምህርት ዕድል እንዳገኙ የህይወት ታሪካቸው ጸሐፊ የሆነው ዘነበ ወላ ይናገራል።
ዩናይትድ ኪንግደም ሄዶ እንዲማር ስኮላርሺፕ ሰጡት። እኔ ቤተሰቦቼ ድሆች ናቸው፣ ወላጆቼን የምደግሙ እኔ ነኝ። ስለዚህ አሁን በአሁኑ ሰዓት ሂድና ተማር ካላችን ቤተሰቦቼን የማግዝበት ሁኔታ ስለሌለ አልሄድም አላቸው። እነሱ ደግሞ ዩኒቨርሲቲው ምን አደረገ፣ በየወሩ 100 ብር ለወላጆች ይልክልሃለን አንተ ሄደህ ትማራለህ ሲሉት እሺ ብሎ ተስማምቶ ሄደ። ዩኬ ውስጥ ዌልስ ዩኒቨርሲቲ በቀጥታ ፒኤችዲ መስራት ትችላለህ ነው ያለው ውጤቱን አይቶ እና ኤምኤ አልጠራም። ፒኤችዲውን በስነ ምህዳር ላይ ሰርቶ በ1960ዎቹ አካባቢ አዲስ አበባ ዩኒቨርሲቲ የ27 ዓመት ወጣት ሆኖ መጣ። አሁን ያሉትን ሲኒየር ፕሮፌሰሮች በሙሉ ያስተማረው እሱ ነው።
ዶክተር ተወልደ ብርሃን በ1960 ዓመተ ምህረት የዶክትሬት ዲግሪያቸውን ሰርተው ወደ ሀገራቸው ሲመለሱ አንድ ትልቅ ፕሮጀክት ይዘው እንደመጡ የመቀለ ዩኒቨርሲቲ መምህር የሆኑት ልጃቸው ዶክተር ሳራ ገልጸዋል።
ፍሎራ ፕሮጀክት የሚባል ትልቅ ኢትዮጵያ እጽዋት ዘግቦ ያስቀመጠ ትልቅ ፕሮጀክት ይዞ ነው የመጣው። ከ30 እንደዚህ በላይ አመታት ያሳለፈ ትልቅ ፕሮጀክት፣ ብዙ ኢትዮጵያ ሳይንቲስቶችን የሚያፈራ ፕሮጀክት ይዞ ነው የመጣው።
ዶክተር ተወልደ ብርሃን በአዲስ አበባ ዩኒቨርሲቲ በአስተማሪነትና የሳይንስ ፋካልቲ ዲን በመሆን አገልግሏል። ከ1978 እስከ 1983 ዓመተ ምህረት ደግሞ የአስመራ ዩኒቨርሲቲን በፕሬዝዳንትነት መርቷል። በመምህርነት በሰሩባቸው ጊዜያት ለበርካቶች አርአያ እንደሆኑም ከተማሪዎቻቸው አንዱ የሆኑት ፕሮፌሰር እንደሻው በቀለ ይመሰክራሉ።
በማስተማሩ እኔ ለምሳሌ ከአንደኛ አመት ዩኒቨርሲቲ ከአራተኛ አመት ዩኒቨርሲቲ ድረስ አስተምሮኛል። ብዙዎቻችን እናስተምሯል። ተወልደ ሲያስተምር የፒኤችዲ ቲሲሱን ሰጥቶን ነው የሚያስተምረው። ምክንያቱም ሊትሬቸሩ ሪቪው አድርጓል እስከ ጊዜው ድረስ። ያንን ያስታጠቀን ሰው መሰረታዊ እውነቶችን በዛ የትምህርት ዘርፍ ውስጥ እንድናገኝ ያበለጸገን ሰው፣ የሰውን ልጅ ደግሞ በመፍጠር እኛን መሰሎቻችንን ማስተማሩ ብቻ ሳይሆን እንደ ምሳሌ እንድናየው ራሳችን እንዳንስት በጥቅም ፍለጋ ብቻ እውር ሆነን እንዳንንቀሳቀስ የረዳን ሰው ነው። እኛስ ራሳችን እንደዚህ ነው ወይ ብለን እስክንጠይቅ የምንሄድበት እንትን ሁኔታ ላይ ያስቀመጠን ሰው ነው እና ተወልደ ብዙ ውለታ አለው። ብዙ ያስቀመጣቸው አሻራዎች አሉ። ተወልደ ደግሞ ህይወቱ የሚለብሰውን ልብስ ስታይ፣ የሚነዳቸውን መኪና ስታይ ተሽከርክሮ የኖረ ሰው አይደለም። የሽብርቅርቅ ማለት ቴንደንሲ የሌለው ሞደስትን ሲምፕል ፐርሰን። ተወልደ ጋር ቁጭ ብለህ ብዙ ነገር ነው የምትማረው ብዙ ያነበበ ሰው ስለሆነ።
በአዲስ አበባ ዩኒቨርሲቲ ሳይንስ ግቢ ውስጥ የሚገኘው የእጽዋት ዘረመል ባንክ ሲመሰረት ዶክተር ተወልደ ብርሃን የካውንስል አባል ሆነው ሰርቷል። በዚህ ተቋም ውስጥ የእጽዋት ቤተ መዘክር በመገንባትም ተማሪዎቻቸው እንዲማሩበትና እንዲመራመሩበት አድርጓል። ከባልደረቦቻቸው ጋር ሆነው የሳይንስ ቃላትን ወደ አማርኛ በመተርጎም ተገቢ ፍችን አስቀምጠዋል። በኢትዮጵያ የእጽዋት ስያሜና ስርጭት ዙሪያ የሚመራመሩ በርካታ ምሁራንን አሰልጥነዋል። በብዝሃ ህይወት ጥበቃም የተለያዩ ስራዎችን እንዳከናወኑ ፕሮፌሰር እንደሻው ይገልጻሉ።
ከውጭ የሚመጡት ዝርያዎች እንዳያጠፉ የመከላከል ለዛ ስርዓትና ህግ የማስቀመጥ፣ ሁለተኛ ነገር ደግሞ የሚሰበሰቡቱ የብዝሃ ህይወት ኤሌመንት ከነዛ የሚገኘውን ጥቅም የመጋራትም ይሁን ራስ ብቻ እንድትጠቀምበት የማድረግ ለምሳሌ አንዱ የፍሎራ ፕሮጀክት አለ 4 ኪሎ የኢትዮጵያ እጽዋት አይነታቸው ስርጭታቸው በሀገር ደረጃ ምን ይመስላል የሚለውን ላለፉት 40 አመት እንዲጠኑ ያደረገ ለዛ ደግሞ ሰዎቹን ያሰለፈ እነ ፕሮፌሰር ሰብስቤ ያሉ እነ ዘመዴ ያሉ እነ ፕሮፌሰር ታምራት አሉ ብዙዎች አለ። ስለዚህ ይህንን ሁሉ ያስቀመጠ ሰው ነው። ጀምሮ ሰውን አሰልጥኖ ጥናቱ መሄዱን አረጋግጦ እየመራ የቆየ ሰው።
ዶክተር ተወልደ ብርሃን ከ1983 ዓ.ም ጀምረው በዓለም አቀፍ ደረጃ የብዝሃ ህይወት ደህንነት እንዲጠበቅ እንዲሁም የማህበረሰብ መብት እንዲከበር ተከራክረዋል ይላሉ ዶክተር ሳራ ተወልደ ብርሃን።
ባለም መድረኮች ላይ ቆሙ የተከራከራቸው ኢትዮጵያን ወክሎ ከዛም አፍሪካን ወክሎ ከዛም 77 ሀገር በማደግ ላይ ያሉ ሀገራትን ወክሎ የገበሬዎች መብት ከዛ ደግሞ የአካባቢ ዕውቀት ጥበቃን በተመለከተ ለምሳሌ ኢትዮጵያ የጤፍ ሀገር ነች። የከሌ ገበሬ ነው ብለህ ልትሰይመው የምትችለው ሀብት አይደለም። ሁሉም ገበሬ ከትውልድ ትውልድ ወደኋላ ሲቆጠር ያቆየ ነው የማህበረሰብ ዕውቀት ነው ወይም የኢትዮጵያ ዕውቀት ነው፣ የሌላ ሀገር ዕውቀት አይደለም። ድንች ደግሞ ስንሄድ ፔሩ ወይ ላቲን አሜሪካ ሄደህ የምታገኘው ነገር ነው። እና የአካባቢ እውቀት የሚባል አለ። ያ ክብር እንዲያገኝ እውቅና እንዲያገኝ የራሱ አበርክቶ አድርጓል። ቶልዲ
በዚህ ሙግታቸው የበርካታ አርሶ አደሮችን መብት ማስከበር መቻላቸውንም ጸሐፊ ዘንበወላ ይገልጻል።
በዓለም ላይ ያሉ ግዙፍ የዘር አምራች ካምፓኒዎች አሉ። እነዚህ የዘር አምራች ካምፓኒዎች የፓተንት ራይት እያሉ በዘር ላይ ማውጣት ሲጀምሩ ዶክተር ተወልደ መጀመሪያ ይሄንን ዘር ገበሬው ነው በነጻ የሰጣችሁ ሲሰጥም አልመዘገበውም መጽሐፍም ማንበብም አይችልም። እሱ በነጻ የሰጣችሁን ነገር ጥቂት ነገር ለውጦ ፓተንት ራይት ማድረግ ይቻላል። ተፈጥሮ ሰጥታን ያንን ገርቶ እህል አድርጎ የሰጠን አርሶ አደር ፓተንት ራይት ልታወጡበት አትችሉም ብሎ ተሟገተ። ለ1.4 ቢሊዮን አርሶ አደሮች ሚሊዮን አይደለም ቢሊዮን አርሶ አደሮችን ደህንነት አስጠብቋል ነው የሚለው። እንግዲህ አንድ አርሶ አደር አምስት ቤተሰብ አለው ብለህ እንኳን ብናሰላው ዩኒቨርሱን የተከላከለ ሰው ነው በዚህ ባደረገው ነጎሽሽን።
በተለያዩ ጊዜያት በተደረጉ ዓለም አቀፍ ጉባኤዎች ዶክተር ተወልደ ብርሃን የታዳጊ ሀገራት ህዝቦች በብዝሃ ህይወት ብዝበዛ እንዳይጎዱ መከራከራቸውንም ፕሮፌሰር እንደሻው ይገልጻሉ።
ተወልደ ለኢትዮጵያ ባለውለታ ነው፣ ለአፍሪካም ባለውለታ ነው። አብሶ በብዝሃ ህይወት አህጉሯ ወይንም ሀገራችን ጥቅም አልባ እንዳትሆን ብቻውን የተከራከረና ተከራክሮም ያሸነፈ ሰው። ለብቻችን የበዛ ህይወት ጥበቃ ብቻችንን አንችልም፣ ስንተባበር ነው የምንችለው። ስለዚህ የአፍሪካ ሀገራት አንድነት መቆም አለባቸው፣ አብረው ሲቆሙ ብቻ ነው ሊደራደሩ የሚችሉት ብሎ እነዚህን ሁሉ ያሰለፈና ተደማጭነትም አግኝቶ ያሸነፈ ሰው የአፍሪካ ሀገራትን ሰብስቧል፣ መርቷል። መርቶም ተከራክሮ ስለ ብዛ ህይወት ደህንነትና ከብዛ ህይወት የሚገኘውን ጥቅም የመጋራቱም ይሁን ጥቅም የማግኘቱ ላይ ከኤክስፕሎይቴሽን አፍሪካ እና ኢትዮጵያ ራሷን እንድታድል የራሱን አሻራ ጥሎ ሄዷል። ያንን አሻራ ወስደን በአፍሪካ ደረጃ ኢትዮጵያ መሪ እንድትሆን ጉልበት የሰጣት ሀገር።
ለተፈጥሮ ሀብት መጠበቅና ለማህበረሰብ መብት መከበር ሲያደርጓቸው በነበሩ ዓለም አቀፍ ክርክሮች በርካታ ፈተናዎች ሲያጋጥሟቸው እንደነበር ይታወቃል። ዶክተር ተወልደ ብርሃን በአንድ ዓለም አቀፍ ጉባኤ ለመሳተፍ ፈልገው ቪዛ የተከለከሉበትን አጋጣሚ አስታውሰው ተናግረው ነበር።
እኔ በመልማት ላይ ያሉ ሀገሮችን በመምራት የደህንነት ህይወት ህግ ድርድር በሚካሄድበት ጊዜ አስተዋጽኦን አድርጌያለሁ። በዚሁ ምክንያት ነው ቪዛ የከለከሉኝ። ምክንያቱም ተቃዋሚዎቻችን ነበሩ፣ ካናዳ እና ዩናይትድ ስቴትስ፣ ሌሎችም አንድ ሁለት ሶስት ሀገሮች ነበሯቸው። ስለዚህ ስብሰባው ለዚያ ስለነበረ ወደ ካናዳ የሚኬደው እኔን እንዳልገባ ከከለከሉኝ ጉዳዩን አፈረሱት ማለት ነው ብዬ መልእክት ላኩባቸው እና ከሀገሮቹ በሙሉ ከሞላ ጎደል በሙሉ ተጽዕኖ ደረሰባቸው እና ቪዛ ተሎ ሰጡኝ። አንድ ቀን ብቻ ዘግቼ ደረስ።
በህይወት ዘመናቸው ላከናወኗቸው ተግባራትና ላስመዘገቧቸው ድሎች ዓለም አቀፍ እውቅናን አትርፈዋል፣ የተለያዩ ሽልማቶችንም አግኝተዋል ይላል ጸሐፊው ዘንበወላ።
አንደኛው ስቶክሆልም ላይ የኦልተርኔቲቭ ኖብል ፕራይዝ የአማራጭ የኖብል ፕራይዝ አሸናፊ አድርገው 2000 ላይ ሰጥተውታል። 2006 ላይ እንደ አውሮፓን አቆጣጠር ሲንጋፖር ላይ ቻምፒዮን ኦፍ ዘ እርዝ ብለው እኔ የምድራችን ጀግና ብዬ ለጻፍኩት መጽሐፍ እርስ የሚሆነኝ እሱ ነው። እነዚህ ጉልህ ስራዎቹ ቀደም ብዬ የነገርኩን ሁለት ዓለም አቀፍ ሽልማቶችን አስገኝተውለት ሎሬት ሆኗል። ሌሎችም ዓለም አቀፍ ሽልማቶች አሉት።
የኢትዮጵያ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሆነው በሰሩባቸው ጊዜያት ዶክተር ተወልደ ብርሃን ለዘርፉ አስፈላጊ የሆኑ ፖሊሲዎች እንዲወጡ አስተዋጽኦ አድርጓል ይላሉ ፕሮፌሰር እንደሻው።
ብዙ ፖሊሲ ደግሞ በዚህ አካባቢ እንዲወጣ አድርጓል። የኢንቫይሮንመንታል ፕሮቴክሽን ፖሊሲ፣ የብዛ ህይወት ፖሊሲ፣ ባዮቴክኖሎጂ እና ብዛ ህይወት ደግሞ እንዴት እየተስተገበሩ ኔትወርክ ሆኖ አብሮ የሚያድጉበትን ሁኔታ የሚያሳይ ፖሊሲ ሁሉ የነደፈና ሁኔታውን ያመቻቸ ሰው።
ዶክተር ተወልደ ብርሃን የዘረመል ምህንድስና ሊያደርሰው ስለሚችለው ጉዳት ተሟግተዋል ብለዋል። ዶክተር ሳራ
በዘረመል ምህንድስና ዙሪያ ብዙ አበርክቶ አድርጓል። ይሄ አዲስ የምርምር ውጤት ስለሆነ አገራችንንም ህዝባችንንም ዓለምንም እንደማይጎዳ ሆኖ ተግባር ላይ መዋል የሚችልባቸውን መንገዶች እንዴት አድርገን እናገኝ በሚል በጣም ብዙ ድርድሮች ነበሩ። ወደ በኋላም ደግሞ የዓለም የአየር ሙቀት መጨመር ያመጣው የራሱ ተጽዕኖ አለና ያ ተጽዕኖ ለምሳሌ ኢትዮጵያ ውስጥ ድርቅ በተደጋጋሚና ረዘም ላለ ጊዜ እንዲመጣ ክፍተቶችን እየፈጠረ ነው። ዋናውን ተጽዕኖ እያደረጉ ያሉት ደግሞ ያደጉት ሀገራት ናቸው። እና ያደጉት ሀገራት በማደግ ላይ ላሉ ሀገራት እንዴት አድርገው የሚፈጠሩትን ችግሮች ለመሻገር እርዳታ ማድረግ አለባቸው በሚል ዙሪያም ደግሞ ብዙ ድርድሮች ነበሩ። እነዚህ ውስጥም ብዙ አበርክቶ ነበረው። በአጠቃላይ አካባቢን ተፈጥሮን በተመለከተ የሚችለውን ያህል አበርክቶ እያደረገ ነበረ።
ዘነበ ወላ ዶክተር ተወልደ ብርሃን ባስመዘገባቸው ድሎች ዓለም ታስታውሳቸዋለች ይላል።
ወደፊት ዓለም ኢንቫይሮንመንታል ቲንከሮቿን አሳቢዎቿን በምጽፍ ጊዜ ከአውራዎቹ መካከል አንዱ ተወልደ እንደሚሆን እርግጠኛ ሆኜ ነው ምነግር።
በትውልድ እንግሊዛዊት በዜግነት ደግሞ ኢትዮጵያዊት ከሆኑት ባለቤታቸው ሱ ኤድዋርድስ 3 ልጆችን አፍርተዋል። ከ60 በላይ ልጆችን ደግሞ አሳድገው ለቁም ነገር ማብቃታቸውን ዘነበ ወላ ይገልጻል። በዚህ ተግባሩ ፍቅርን እያስተማረ አሳድጎናል ይላሉ ልጃቸው ዶክተር ሳራ።
እኛ እድለኞች ነን። ወንድ ልጅ ባይወለድልንም ብዙ ወንድሞች አሉን። እድለኞች ነን። የትም ቦታ ስንሄድ ቤተሰብ አለን፣ እህት አለን፣ ወንድም አለን፣ ዘመድ አለን። እነሱ በሰሩት ስራ እንኮራለን። በቤት ውስጥ ኑሮ ሁሌ ያው በትልቅ ትሪ ነው የምንበላው፣ ወይም ደግሞ ሳህን ሳህናችንን ይዘን ከበላን ሁሉም ሰው አንድ ላይ ነው የሚበላው። ቤት ውስጥ የሚያሳድጋቸውን ልጆች ቤትነት እንዲሰማቸው እሱ አባታቸው እንደሆነ የሆነስ እንደሚወዳቸው እንዲሰማቸው ሆነው እንዲያድጉ ነው የሚፈልገው። እናቴም ብትሆን እንደዛው ማለት ነው። እና አስታውሳለሁ ብዙ ጊዜ ፍራሽ ተዘርግቶ አብረን የምንተኛበት ጊዜ ነበረ። አንድ አልጋ ላይ 2-3 ሆነን የምንተኛ ነበር። እና ቤት ውስጥ ብዙ ሰው ነው ያደገው። እኛ ልጆቹ የተለየ ትምህርት ቤት አልሄድንም፣ የተለየ ልብስ አልለበስንም። ያው እንደሌላው ቤተሰብ አዲስ አበባ እንዳደገ ቤተሰብ የመንግስት ትምህርት ቤት ነው እንግዲህ የተማር ነው እንጂ የግል ትምህርት ቤት ምናምን ሊልኩን ያው ሁሉንም ሰው እዛ ለመላክ አቅም ስላልነበራቸው ሁላችንም አንድ አይነት አስተዳደግ ነው ያሳደጉን። በዚህም እኮራለሁ። ምክንያቱም አሁን ከወንድምና እህቶቼ ጋር ፍቅር ነው የተውልኝ ገባ እና ያ ፍቅር ትልቅ ቫልዩ አለው በጣም። አባቴ በጣም የሚጣፍጥ አባት ነው።
ዶክተር ተወልደ ብርሃን ባደረባቸው ህመም በሕክምና ሲረዱ ቆይተው በ83 ዓመታቸው በተወለዱበት ዕለት መጋቢት 12 ቀን 2015 ዓ.ም ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸውም የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም ቤተሰቦቻቸውና ወዳጆቻቸውን ጨምሮ በርካታ ሕዝብ በተገኘበት በቅድስት ሥላሴ ቤተክርስቲያን ተፈጽመዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።